ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል የተካኑ ሰይጣኖች የመድረክ መዥገሮችና የኮረፌ ፈላስፎች በሚልርስ በመጋቢት ወር 2010 ዓመተ ምህረት በሃማቱማ ቀርቦ የነበረውን ጽሑፍ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። የተካኑ ሰይጣኖች የመድረክ መዥገሮችና የኮረፌ ፈላስፎች በሃማቱማ በጎጃም ሞኛን ግሴ ይሉታል። አጠናባዡን ዳግም አረቄን መሆኑ ነው። በሰኒ ቢጠጣም ከበዛና ከተዘወተረ ምላስን ያጠቁራል። በትንሹ ዋናው መልኩ ግን ሞኝን የነገሰ ያስመስለዋል። ንጉሶች ደግሞ እንዳየነው ለስልጣናቸው ቀናይ በመሆናቸው ፉክክሩ መዘዝ ያመጣል። በጸለምት ስሜን ኮረፌም ከብርድ መከላከል አልፎ በብዛት ከተጠጣ ያፈላስፋል ሲባል ሰምቻለሁ። የቋራው ደጋ እንዲህ ሲባልለት ግን አልሰማውም። የአድዋ ፊልተር ከስባት ነጋ መነሁለል ጋርም ጥብቅ ግንኙነት አለው የሚሉም አሉ። ኮረፌ ሲበዛና ሲያፈላስፍ ማነኝ? እግዚአብሔር ነው እውነት የፈጠረኝ? ለምን ጉዳይና ተልእኮ? ስላሴዎች እንዴት አንድም ሶስትም ሆኑ? ሞት የህይወት ቅጽል ይሆን? ዘውድ ያንጥረኛ ቆርቆሮ አይደለም ለገዢዎች ማን ስልጣን ሰጣቸው ኢየሱስና ነብዩ መሐመድ ተቆር ነበሩ ለምንስ ያልነግስም አይነት መዘዘኛ ጥያቄዎችን ያስጠይቃል ተብሏል ዳግም አረቄና ኮረፌም ዋጋቸው ተወደደ ወይም የትግሬ መጠጥ ተባሉ እንጂ ባገራችን ሞልቷል ለማንኛውም መጠጥ ለጨዋታ በሚል በልክ መጠጣቱ ሳይሻል አይቀርም ማለት ግን አልሆነምና ቋባ ደረጉ ቁጥር የነገሱ ሞኞች የኮረፌ ፈላስፎች በርክተውብናል ቀደም ያዳቆነ ሰይጣን ሳይቀሳይተውም ይባል የነበረው ተቀይሮ ወያኔን ያዳቆነ ሰይጣን ተፈልጎ በመጥፋቱ አዋቂዎች ወያኔ ራሱ ገና በናቅፋ የተካነ ሰይጣን ነው ሲሉም ደምድመዋል አንደምታውን 27 ዓመታት ከስቃይና መከራ ጋር አይተናል ማለትም እንችላለን ቢመከሩ ከቶም መሻሻል መመከር እንብኝ የሚላቸው ብዙዎች አሉ የታሸገ የቆርቆሮ ምግብ እንኳ የጊዜ ገደብ አለው ብንልም አልሰማም ብለዋል በርግጥ ያልተመቸው አመት ያለፈውንም ቆርቆሮ ከፍቶ የመጣ ይምጣ ብሎ መብላት ብቻ ሳይሆን ለፈረንጅ ውሾችና ድመቶች የታሸገውንም ሲተለቅጥ አይተናል አውቀናል ታዲያ ለምግብ ብቻ ሳይሆን ለወሬም ማለቂያ ማቆሚያ ጊዜ አለው በተለይም ላሉባልታና ሐሰት ወሬ የተነዛን ሐሰት አድሶ ማራገቡ አኖሌ ሐውልትን ያስተራ እንደሆነ እንጂ ሐቅና ያላብዘም ደርግ በኢህአፓ ላይ የፈለገውን ሁሉ ሐሰትና ክስ ሲያሰራጭ ቀርሞ ምንም የበጀው አልነበረም የደርግ ውሸት ከተነገረ 27 ዓመታት አልፎት ዛሬም ግን የጊዜው ገደብ ካለፈም በኋላ ሲያላዝኑት መስማት ተገደናል የኢህአፓ ጠላቶች የሆኑትን ወዳጅ አድርጎ በማቅረብ ድርጅቱን የሲአይኤ ቅጥረኛና የአረብ ፔትሮ ዶላር ምንደኛ ብሎ ሲዘልፍ መቅረቡ ይታወሳል ለኢህአፓ ዶላር የለገሰ አረብን የበላው ጅብ እስከ ዛሬ አልጮህ እንዳለ ግን ሁላችንም የምናውቀው ነው ከረዮቱም የተነሳ ሆነ ኢትዮጵያ በማለቱ በአረብ አገሮች ድርጅቱ ያልተደገፈ ሆኖ መቆየቱን ታሪክ መዝግቧል ዛሬም የተቀየረ የለም ባለን ተመክሮና ችሎታ ኢያሰ ይቆጣጠረው በነበረው ጉባ አካባቢ ሊሰራ ፈቀደ የተባለውን ግድብ ሥራ ለማቆም ከሚመለከታቸው እርዳታ ለመቀበል ዝግጁ ብንሆን ምናልባትም ችግራችንን ቀርፈን እንደረጅ ነበር ሶማሊያም ምዕራብ ሶማሊያ ያለውን የኢትዮጵያ አንድ ሲሶ እውነትም የሶማሊያ ነው ብለን በነፈርም ሰፊ እርዳታ ሊሰጠን ቃል ገብቶልን እኛ አለት እንለው ወያኔ ግን ተቀብሎ በሞቃዲሾም ቢሮ ከፍቶ ባረቦች ሊረዳ ባልቻለ ነበር ሻቢያን በተመለከተም ተመሳሳይ ማለት እንችላለን በመሆኑም የሚሰለቁ ታሰቶች እጅጅ ያሉና ይዘም ያለፈባቸው ናቸው ማለት ይገባል አዲስ ታሰቶች ብቅ ካሉ ለምላሽ አንወዝንም ላደረ ለሻገተ ገሞራው ለቀመለ ላለው ወሬ ግን ጊዜም ምላሽም የለንም ብለናል በጣም የሰለቸና አሰቃቂ አንደምታ ሊኖረው የሚችል ሌላ የሻገተ ልፈፋ ደግሞ ትግሬዎችን የሚመለከተው ነው በአጼው ጊዜ የተማሪውን እንቅስቃሴ ለመከፋፈልና ለማስጠላት ከኤርትራ አጋሚ ድዎች ይባሉ ከነበሩት ጋር የተያያዘ ነው ይሉ ነበር ደርግም የሐፋን ከሁሉም ጸረ ኢትዮጵያ ሰይጣን ሊያዛምድ ሞክሯል ከወያኔ ጋር አብረው ቆሙ ብሎ ግን በሰፊው ሲቀላምድ አልተሰማም ከኤርትራ ገንጣዮች ጋር መስራት ብቻ ሳይሆን የተፈጠረውን በነሱ ነው ሲል ግን ብዙ ጊዜ ተደምጧል ከላይ ልል እንደሞከርኩት ይህን ሲነገር የሞተን ቆርበት ይዘው የሚንኳኩ ግን እስካሁን አሉ ኢትዮጵያን ከገንጣዮች ጠባቦች ከባድ ጠላቶች ስንከላከል ብዙ ጉዳትን የተቀበልነው ኢህአፓዎች ግን ገና ከጠዋቱ ስምሪታችን በጎጥ በጎሳ በሃይማኖት በብሔረሰብ ደረጃ ከቶም ባለመሆኑ በዚህ ክስ አቅጣጫ የምንለው ብዙም አይኖር ለነገሩ ብዙ ጊዜ ነግረናቸው አውቀው የደነቆሩትን መምከሩ ከንቱ መሆኑን ደምድመናል ማለት ይቻላል የፖለቲካ ድርጅት እንመሰረታለን ስንል ከኤርትራ ድርጅቶች ጋር ተገናኝተን በሚልም አልነበረም በአልጄሪያ በስደት በነበርንበት ጊዜ ከአያሌ ዓለም አቀፍ ድርጅቶችና አገሮችም ጋር ግንኙነት የመሰረትን ሲሆን ከፍልስጤም ድርጅቶች ጋር የነበረን ቅርበት ከጀብሃ በአልጄሪያ ከነበረን ግንኙነት ይበልጥ የተቀራረበ ነበር በውጭ አገር ካሉ ተራማጆች ጋር ተጣምረን ድርጅት መስርተን ጦርም አቋቁመን በባሌ
በጫካ በኩል ዘልቀን በመግባት ትጥቅ ትግል በጫካ እንጀምራለን የሚል አጠቃላይ እቅድ ነበረን። የሱዳኑም አስቸጋሪ ሲሆን የባሌውም በዚያድ ባሬ ጣልቃ ገብነት የሚሳካ እንደማይሆን ሲታወቅ ወደ ኤርትራ ግንባሮች መዞር ተገደል በዚያ በኩል ያለውን ግንኙነት ልናተኩርበት ልንገደድ ችለናል። ከያሲር አራፋትም እስራኤሎች ቱኒስ ሄደው ከገደሉት ከአቡ ጂሃድም ከጆርጅ ሐባሽም ከናይፍ ሐዋትሜም ወዘተ ጋር ግንኙነት የመሰረት ነው ራሳችን ኢትዮጵያውያን እንጂ በኤርትራ ግንባሮች ድጋፍም አልነበረም። ለነሱም ለወያኔም ያልሰሩትን ሰሩ ብሎ የሚቀርበው ሸንዳራ ሸውራራ አስተያየት ከመሆኑ ባሻገር ምንም የሕግ መነሻ የሌለው ነው። በሻቢያ በኩል ፍዳ ከፍለን ሰራዊት ባናስገባ ኖሮ ይሻል ነበር እስከማለትም ዛሬ የደረስነው እኮ አልጋ ባልጋ ጉዞና ግንኙነት ሳይሆን ጎጂ ሆኖ በመገኘቱም ነው። በኤርትራ ሜዳ ጀብሃ የትግራይ ነጻ አውጪ ግንባር መሪዎችን ቲኤልኤፍ እንደሰበሰበው ሁሉ ሻቢያ የወያኔ መሪዎችን መሰብሰብ ሲጀምር እነዚህንም በሜዳ የነበሩት ሟቹ አቶ አሰፋ ሀብቱ የድርጅታችን አባል የሟቹ መስፍን ሀብቱ ታላቅ ወንድምና የብንያም አዳነ ቅርብ ዘመድን እንዲመሩ ጠይቆ በትግራይ ስም ለተደራጀ ቡድን አባልም መሪም ሊሆኑ እንደማይችሉ ገልጸውለት ነበር። የትግራይ ትግሪኝ አባወራው ወልደ አብ ወልደ ማርያም ሆነ ኢሳያስ አፈወርቂም ብርሃነ መስቀል ረዳን የትግራይ ቡድን መሪ እንዲሆን ላቀረቡለት ጥያቄም በደፈራቸው የሚገባቸውን ምላሽ ሰጥቶም ቢያል እንጂ ከነሱ ጋር አልሰመረም። ሻቢያ መንቃ ብሎ ከአዲስ አበባ የመጡ የዩኒቨርሲቲ ተማሪዎችን ሊያጠቃ ሲነሳ ወደ ደቡብ የመን ለሕክምና ወጣ የነበረችውን የሕክምና ኮሌጅ ተማሪ የነበረችውን ደሃብን ለመርዳት ለማስመለጥ ተሞከረ እንጂ ለሻቢያ ድጋፍ አልተሰጠም። በፖለቲካ ጉዳይ ከብርሃነ መስቀል ጋር ብንጋጭም በኢትዮጵያዊነቱ ግን ዛሬም ለሚከሰሰው ለሱም ለዘሩም ለሌሎችም ጥብቅና ለመቆም በበኩሌ ዝግጁ ነኝ። ኢትዮጵያዊ ተራማጆች፣ ጀግኖች፣ ጸረ ጠባቦችም የትግራይ ተወላጆች ነበሩና ጀግናው ተስፋዬ ደበሳይንማ ከቶም ማንሳት የሚችሉ አይደሉም የዛሬ ቡከኖች። በዚህ ተባለያ ማዘንም ንዴትም ከራቀን ዘመን አልፏል። ፋይዳ ቢስ ነው ከንቶችና ልፈፋቸውን ዘግተን ቀጥለናል። ውሎ አድሮም አስከፊ የሆነውን የክህደትና የባንዳነትንም መዘዝ አይተነዋል። በመቆጨትና በመናደድ ሳይሆን ግን በመታሰብ የምንሰነዝራቸው ትችቶች ምናልባትም ለአዲሱና መጪው ትውልድ ይጠቅሙ ይሆን በሚልም ነው። ከዚህ በተያያዘ ከቅርብ ጊዜ ወዲህ በተለይም ወያኔያዊ ቃና ያላቸው ጽንፈኞች ብቅ ካሉ በኋላ የትግራይ ተወላጅ በሆኑት ከላይ በተጠቆሱት ጓዶችና በነ ጸሎተ ሕዝቅያስ ወዘተም ላይ ክስና ውንጀላ ሲቀርብ ለመታዘብ ተገደናል። ለብዙዎቹ ማፈሪያ ጽንፈኞች መልስ መስጠት ከቶም አያስፈልግም ስንል ቆይተናል። ወደ ሜዳ ለመግባት የሰራዊቱ እርሾ በበረሃ ሲጓዝ ሕይወታቸው ያለፈው ብንያም አዳንና መሐመድ ማፉዝ ትዝ ይሉኛል። መሐመድ ማፉዝ ከወደ ጅማ አባ ጅፋር ቤተሰብ የተዛመደ ሲሆን ብንያም አዳነ ደግሞ ዘር ከተቆጠረ በውልደት ትግራዊ ነበር። እስከማስታውሰው እሱም ሆነ መስፍን እንዲሁም በደርግ የተገደለው አንጋፋው ኢሃፓ ዮሴፍ አዳነ የተወለዱት አዲስ አበባ ነው። በኢሃፓ ምስረታ ከፍተኛ ሚና የነበረው መስፍን ሀብቱ የቅርብ ዘመዱ ሲሆን የሁለቱም ኢትዮጵያዊነት የአጼው ሚኒስትር የአበበ ረታ ዘመዶች ነበሩ። መቼም ቢሆን መች በጥያቄ ገብቶ የሚያውቅ አልነበረም። የባለጌዎቹን ክስ ስሰማ ሌላ ትዝ የሚለኝ ከአሜሪካ ተመልሶ በደርግ የተገደለው በውልደቱ ኤርትራዊ የነበረው ሙልጌታ ሱልጣንም ነው። ያኔ በዚያ ጊዜ ውልደትና ዘር ጎሳ አልንጠያየቅም ነበርና ሙልጌታ ሱልጣንን ውልደቱንም ያወቅኩት ከተሰዋ በኋላ ነበር። ብንያም አዳነ ከአልጄሪያ ወደ ሞስኮ ሄዶ እህቱን በኋላ መይቶን የሆነችውንና ሌሎችንም ወደ ድርጅቱ የመለመለው እሱ ነበር። ወደ እነ ጸሎተ ልመለስና ጸሎተ ሰፈሩ ጣሊያን ሰፈር ከኔም ሰፈር ጋር ዮሐንስ ስለሚቀራረብ እንተዋወቅ ነበር። በዩኒቨርሲቲም በፖለቲካውም ተገናኝተን የቅርብ ጓደኞች ሆንን። የጸሎተም ሆነ በወያኔ ደብዛው የጠፋው ይስሐቅ ደብረጽዮን የመርካቶው ልጅ ውልደታቸው ከትግራይና ኤርትራ መሆኑን ያወቅኩት ከተዋወቅን ብዙ ጊዜ በአጋጣሚ እንደነበርም ትዝ ይለኛል። ለማንኛውም ጸሎተና ወንድሙን ያሳደጉት እናቱ የተቸገሩና ፍዳ ተቀበሉ ቢሆንም አንድም ጊዜ ልጆቻቸውን ፖለቲካ ተው ወዘተ በሚል ሲጨቀጭቁ ያልተደመጡ ነበሩ። ጸሎተ ከርቸሌ ታስሮ ሳለ እኚህ እናቱ ሊጠይቁት ሲሄዱ ከሱ ጋር ጥቂት ጊዜ አጥተው በሰፊው የሚጠይቁት ዓለም በቃኝ ይባል በነበረው የነበሩት ጠና ያሉ እስረኞች እንደነበሩ አስታውሳለሁ። ጸሎተ ጋር ብዙ አልቆዩም ስንላቸው እሷም ጎደላት ጎረምሳ ናት ጓደኞቿ ጋር ናት ብለው ያስቁንም ነበር። የጸሎተ እናት እንደ ደብተራው እናት ልጃቸውን አንቺ ብለው ነበር የሚጠሩት። አኩሪ እናት የጸሎተ ታናሽ ወንድምን ይትባረክን በጣም ባላውቀውም ያው አሜሪካ ለትምህርት ሄዶ ያባ ሆኖ ከዚያም አቋርጦ እንደ ሰማዕት ሙልጌታ ዜናና ክፍሉ ከበደ ለትግል ተመልሶ በያባነት በቆራጥነት ሲንቀሳቀስ ቆይቶ በባንዳው ፍቅሬ መርዕድ ግድያ ላይ ተካፍለሃል በሚል ተይዞ በሰናይ ልኬ ሳይቀር አስተካቂ ግብረስየል ደርሶበት በደርግ 23 ያባዎች እነ ዘርዓ ብሩክ አበበ ውብሸት እና ሌሎች ሲረሸኑ የተገደለ ነው። ጸሎተም ወደ አፊም ባዘልቆ በዚያው ህይወቱ አልፎ እናቱ አለወንድ ልጆቻቸውና ጧሪ ቀጥተዋል። እነዚህ ጀግና የኢሃፓ ልጆችና ደሃ እናታቸው ናቸው ታዲያ ትግሬ በሚል ሰበብ የሚወገዙት? ለማን ተሰቃዩ? ለማን ተሰዉ? ለትግራይ? ለጨቋኝ? ለመሆኑስ የትግራይ ወንድም እህቶቻችንን በኢትዮጵያዊነት የተሰውለትን የታገሉለትን ባልሆነ የሚከሱት እነማን ናቸው ብለን ብንጠይቅ መልሱ ድብቅ አይደለም። የውዥንብር ዶክተሮች በእርግጥ ሆኑ ዛሬ ፈልተዋል። ወያኔም በለስ ቀንቶት ስልጣን ከመያዙም በላይ ገንዘብ አለውና መሐይምነቱን ሳይቀርፍ ዶክተር ተብሎ ይደንስብናል። ጅሎች በዚህም በዚያም ነግሰውብናል። በዚህም ዘመናዊው ዳግም ውስኪና ኮኛክ በቃኘው ጎጂ ሚናቸው በቀላሉ የሚገመት አይደለም። ወደዚህ ርዕስ የገባሁት በአሁኑ ጊዜ ወያኔ አገራችንን ወደ አስከፊ አዘቅት ሊወረውር ተነስቷልና አንደምታውን እንድንመዝንም ነው። የስብሰባ መዥገሮች ሳልሜዎች ያልኳቸው ክፍሎች ስብሰባ ከተጠራ ጠቀመም አረባም ሳይሉ ሁሉም ተገኝተው የሚዘባርቁ ይህን ወልፋቸውን ለማርካት ነጋጠባ ዋጋቢስ ጉንጫልፋ ስምሪት ላይ የሚውሉ ሁኔታውን በበቂ አደፍርሰው ሊመጣ የሚችለውን ችግር ለማስወገድ አስፈላጊው ጥንቃቄ እርምጃ እንዳይወሰድ ቢያግዱም አደጋው ግን አፍጦ መጥቶብናል። በውጭ አገሮች ባለፈው ሰሞን ይህን አይነት እርባና ቢስ ስብሰባዎች ሲካሄዱ ታዝበናል። ወያኔ በሱ ብሶ ብሔር ተኮር ጥቃት ተስፋፋ በሚል የኢትዮጵያ ሕዝብ ጸረ ትግሬ ዘመቻ ላይ እንደተሰማራ አድርጎ ማቅረቡን መርጧል። ይጠቅመዋል፣ የትግራይ ተወላጆችን አስፈራርቶ ከጎኑ ለማሰለፍ። ይህን የወያኔ ቅጥፈት ያጀቡት መኖራቸውም አሳዛኝ መሆኑ ሊሰረዝ የሚችል አይደለም። ጸረ ትግሬ ቁጣ ሊነሳ የሚችልበት ሁኔታ መኖሩ ግን የሚካድ ሊሆን አይችልም። ወያኔ ከተሳካለት የትግራይን ህዝብ ከመላ ኢትዮጵያ ህዝብ አጣልቶ እስራኤል አይሁዶችን አሰባስባ በአረቦች ላይ ጠንክራ እንደቆመችው ሁሉ ከጎኑ አሰልፎ የስልጣን ዕድሜውን ሊያራዝም እቅድ አለው። አሊያም የትግራይን የመገንጠል እቅድ እስካሁንም እንዳልተወና የወሎ ጎንደር ለመሬት ዝርፊያውም ከዚሁ ጋር የተያያዘ መሆኑን መዘንጋት የለብንም። የትግራይን ህዝብ ወያኔ ለአደጋ ሲያጋልጠው ይህንን ህዝብ ደግሞ በጣም የጎዳው ክፍል የትግራይ ምሁሩና የተማረው ማለትም ከተሜው ንዑስ ከበርቴው ነው። ከወያኔ ጎን በመቆምና ዘረኝነትን አቅፎ በህዝብ ላይ በመፈንጨት የትግራይ ተወላጅ በጅምላ ይጠላ ዘንድ ሆዳሞቹ ከፍተኛ አስተዋጽኦ አድርገዋል። ዛሬ ብዙዎች እሳት ካየው ምን ለየው፣ ትግሬ ሁሉ ያ ወያኔ ነው ብለው ቢደመድሙ ምክንያት አላቸው የሚያሰኘውም ይህ ነው። ከኢትዮጵያና ከህዝቧ ጋር የቆሙ የትግራይ ከተሜዎችና ምሁሮች በእርግጥም ጥቂቶች መሆናቸው የማይካድ ሀቅ ነው። ወያኔ ለ27 ዓመት በስልጣን 17 ዓመት ትግል በሚለው ሲፈትለው የቆየው የዳሞትራ ድር ነው፣ መርዘኛ። በመሆኑም እየተካሄደ ያለው የህዝብ ትግል ወደ ዴሞክራሲ ሳይሆን ወደ ብጥብጥና ፍጅት እንዲያመራ ወያኔ ባለው አቅም ሁሉ እየጣረ ነው። ይህንን ጥረቱን በየፊናቸው የሚደግፉት እንዳሉም እናውቃለን። በጎራዴያችን የአማራና የክርስቲያንን ራስ ቀልተን ደምና ፍስ የሚሉት ጠባብ ምሁሮች ጸረ ኢትዮጵያ ውርጋጦች ምሳሌ ናቸው። ከመቸን እንገነጠላለን ብለው የሚያጓሩት ደግሞ በዚሁ ህዝብን ወደ ስጋት ጥለው ለወያኔ ከወደቅ ኢትዮጵያ ትጠፋለች ልፈፋ ተአማኒነት ይሰጣሉ። ወያኔ ትግሬዎችን በየከተማው አስታጥቋልም ሲባል የቆየ ነው። እነዚህ ዘማሚቶች ደግሞ ግንጠላን ተዉ፣ ማንነታችሁን አትካዱ፣ ከህዝብ ጋር ሆናችሁ በኢትዮጵያ አንድነት ስር ችግር ለሚባለው ሁሉ መፍትሄ ፈልጉ ቢባል ጆሮ ዳባ ልበስ ብለው ለትግላችን ጋሬጣ ከመሆን አልተቆጠቡም። ይህም በተለይ የሚመለከተው አስመራ የመሸጉትን የኦጋዴን ግንባርና ኦነግን ነው። የግንጠላ አቀንቃኞችን በአስመራ አቅፎ ያለው ሻዕቢያም ለሀገራችን አንድነት ያሰጋል፣ ፈንጂ አጥምዷል የሚሉ ክፍሎችም ስጋታቸው ለትግላችን ያላቸውን አመለካከት ሊቃኘው ይችላል ብንል ስህተት አይሆንም። ወጣ ወረደ ወያኔ ባቀደው ተሳክቶለት አንድም በስጋት ትግሉ ከቆመለት ወይም ህዝብን እርስ በርስ ካፋጀና በትግራይ ህዝብ ላይም ፍጅትን ከጋበዘ የሀገራችን ታሪክ ላይ የሚያኮማተርና የሚያሳዝን ምዕራፍ ይጽፍብናል። ንገጠባ በዘረኝነት የሚባርቀውና ንጹህ ዜጎችን የሚገድለው የህዝብን መደበኛ የበቀል ስሜት የሚያራግበው ለስልጣኑ መቀጠል የትግራይ ህዝብ በነቂስ ከጎኑ ማሰለፍ አስፈላጊ ሆኖ ስላገኘው ነው። ይህንን በመረዳት ከዚህ በቀጣይነት ሊመጣ ከሚችለው የጥፋት ጉዞና ስምሪት ለመቆጠብ ህዝብ ሙሉ ጥረት ማድረግ አለበት እያል ይህን ጥረት በቅድሚያ ሲሞክር መታየት ያለበትም የትግራይ ህዝብ ነው እንላለን። ኢትዮጵያ አትፈርስም የሚል እምነታችን ጽኑ እንደሆነ ሁሉ በአንጻሩ ውቃቢ የራቃቸውና ጅላጅል የፖለቲካ መሪዎች አገርን ሊያጠፉ እንደሚችሉ በሶቪየት ህብረትም በዩጎዝላቪያም ያየነው ነው። የኢትዮጵያን ጥፋት የሚፈልጉ የውጭ ጠላቶች ደግሞ አላጣንም። ጠላትና ወዳጅን ለይቶ ማወቅ ቀዳሚ ተግባር መሆኑን ማወቅም አለብን ሲባል ቆይቷል። ሞኝ ልጅ የአባቱን ገዳይ አባባ ይላል የተባለው አለ ምክንያት አይደለም። የቻይናው የጦርነት ስልት ጸሐፊ ሱንዙ ጠላትክን እወቅ፣ ከዚህም በላይ ራስክን እወቅ፣ 100 ጦርነት ብትገጥም ሁሉንም ታቸንፋለህ ብሎ ነበር። በእኛ በኩል ማን ነው የሀገራችን ጠላት በሚለው ላይ ብዥታ ያሳየን የያዝን አይመስለኝም። ትግል ግድ የሚለውን ድጋፍ እዚህም እዚያም ለማግኘት ብንሞክርም በረጂዎቹ ያውም ከተገኙ ማንነት ላይ አልተደናገርንም ማለት እንችላለን። በአልጀርስ ከተማ የተገናኘናቸው ቪየትናም፣ ኩባ፣ ቻይና ወዘተ ሊረዱን ጭራሹንም ፍላጎት አላሳዩንም። ሰሜን ኮሪያ ለኪም ኢልሱንግ መልካም ልደት ምኞት ጻፉለት ማለት እንጂ ሌላ አቋም አልነበራቸውም። የሰውየው ተክለ ሰውነት ደግሞ ጸረ ሶሻሊስትና አቅለሽላሽ ነው በማለታችን ናቅናቸው እንጂ የፈየዱልን የለም። ከሶማሊያ እርዳታ ብንጠይቅም ሶማሊያ የድርጅት ተወካያችንን አስራና በትግላችንም ላይ ሻጥር ለመፈጸም መዝመቷን አልሳትነውም። በደቡብ የመን ኤደን የከፈትነው ቢሮም በራሳችን ሲሆን ከደርግ ካልተስማማችሁ ብለው ሊጫኑን ሲሞክሩ ዘግተነው ወጥተናል። በደርግ የመጀመሪያው ሰሞንም ቻይና ራሷ ከመንግስቱና ኃይለ ፊዳ ጋር ተቀራርባ ለደርግ ጦር ክላሽንና ሴሚኖፍ ጠመንጃ አስታጥቃ ደርጉን ደግፉ ስትለን ጆሮ አልሰጠናትም። ባጭሩ ለማንም ያጎበደድንበት ሁኔታ የለም። ሻዕቢያም ሆነ ጀብሃ ሊያዙንና የሀገራችንን ጥቅም ማስቀደም እንድንተው ሊያደርጉን ኤርትራ የኢትዮጵያ ቅኝ ግዛት ናት ሊያሰኙን አልቻሉም። የጣሊያን ዜጎችን በጣና በለስ ስንጠልፍ የሱዳን አልሳዲቅ አልማህዲ አገዛዝ ልቀቋቸው ሲለን እሱን ተወው አያገባህም አልነው እንጂ ማንንም በዚህ የተነሳ አልለቀቅንም። ፋሽስቱ ኮሎኔል የሶማሌን ወረራ ሰበብ አድርጎ ኢህአፓን ባፍቅሮ ሶማሌ ሲከስና ሐሰቱንም ባዞምባ ሲያጅብ ህዝብ ለአገሩ ያለውን ፍቅር በጸረ ድርጅት ቅኝት ሊነዳ ጣረ እንጂ ሶማሊያን በመቃወም ሆነ በሶማሌ በመገደል ኢህአፓ ስሙ ይነሳል እንጂ በሶማሌ ወረራ ደጋፊነት አይጠቀስም። ዛሬ በቶሮንቶ በስደት ላይ ያለው ኮሎኔል አባትና መሰሎቹ በሸለምቦትና ሌሎች ቦታዎች በጓዶቻችን ላይ የፈጸሙትን ግድያና ግብረ ስየት ጠንቅቀን እናውቃለን። የደርግን ውሸት በማዳበር በታጠቅ ጦር ሰፈር ጠርሙስ ፈሽቶ ሚሊሻውን በምግብ ከቶ ገደለ በአገር ጦር ላይ ከጀርባ ተቆሰ በሐረር ሶማሌን ደግፎ ብሎ ለተከታዮቹ መመሪያ አስተላለፈ ወዘተ የተባሉት ሁሉ የኮሎኔሎቹና ሻለቆቹ ቀጣይና የቀመለው ሸት መሆናቸው ግልጽ ነው። ግን ከዚህ በፊት እንዳሰፈርኩት ውሸት ሲደጋገም የተባለ የናዚ ፋሽስት ፈሊጥን ይዘዋልና የትልቅ ሱ አይነት ይደጋግሙታል። ታሪክ ይፈተሽ ከተባለም ለሚነዛ ውሸት ማጠየቂያ የጽሑፍም የሐቅም ምንም መረጃ የለም። ወያኔ ግን የዚያድ ባሬ ወዳጅና ተባባሪ ሆኖ ከርሞ ዛሬ አይኑን በጨዋጥቦ በኦጋዴን ጦርነት ልንሳተፍና ሶማሊያንም ልንወጋ ጠይቀን ነበር ሲል ቀጥቋል። ከመቶ ውሸት አንድ እውነት ይሻላል የሚለውን በትግርኛ አልተጻፈም መሰል እነ ስብሐት ነጋ ጨርሶ አያውቁትም ያሰኛል። አልሰማ አሉት እንጂ ወገናችን የትግራይ ህዝብ ሐቂ ሚዛን ወርቂ ብሏቸው ነበር። ወያኔ በዘረኛነት የተካነ ቡድን ነው ቢባል ስህተት ወይም ማጋነን አይሆንም። ትግራይን መገንጠል የሚል መርሃ ግብር አውጥቶ ይህ አላስኬድ ሲለውና የትግራይ ህዝብም ታሪክ ገደፍክ ሲለው የትግራይ ሰፊ ህዝብ በሸዋ አማራ ተጨቁኖ መገንጠል ስለፈለገ ልናስተወው በሚል ድምፁን አስተጋባን እንጂ ልንገነጠል አይደለም ሲል ቀጥፏል። መገንጠል የሚለውንም የኤርትራ ግንባሮች የሚጠይቁትን ነጻነት ያቀልብናል በሚል የትግራይ መገንጠል ለሚለው ብዙም ፊታይ ተጽፎት ቀርተዋል። ይህን የመገንጠል ፍላጎት ወደ ትግራይ የበላይነት አቋም ለመለወጥ ወያኔ ሲነሳም በጠላትነት አውቆ የፈረጀውና ሊያጠፋም የተነሳው ኢትዮጵያዊነትን ነው። ዘጠኝ ጊዜ ድርድር ብናደርግም ወያኔ አማሮች ናችሁ አባይ ኢትዮጵያ ከትግራይ ውጡ ብሎን ያው ወደ ውጊያው አምርተውብናል። በመሆኑም በኢሃፓና ኢድህ ላይ ጦርነቶችን ወያኔ ከፈተ። ከጸረ ኢትዮጵያ ኃይሎች ጋር አብሮ አገራችንን አጠቃ። ወያኔ የአገራችንን ደምና መሬት ለሱዳን ሊሰጥ የተነሳው ገና ጫካ እያለና በካህዲዎች ድጋፍ ወደ ወልቃይትና አርማጭሆ መዝለቅ ከቻለ ጊዜ ጀምሮ ነበር። የደቡብ ሱዳን ስደተኞችንም መንገድ እያፈነ ለሱዳን ወታደር በማስረከብ በየሱዳኑ እርሻ መሽሩ አስገድሏል። ኢህአፓም የደቡብ ሱዳኖች ሰፈር በነፍሶ ገበያ ተራራ ቋራ ላይ መስርቷል በሚል ክስም ከሱዳን ጥቃት አስደርሶብናል። ምጸት እንበለው ትራጀዲ ድራማ የደቡብ ሱዳን መሪ ሊሆኑ የቻሉት እነ ሳልቫኪርና ሪክ ማሻር የወያኔ ወዳጅ ለመሆን ሲሰግዱ ልናያቸውም በቅተናል። ወያኔ በሰይጣናዊ ጽናት እንበለውና ኢትዮጵያን ሊያጠፋ ሲጥር የውስጥ አርበኞቹ እነ ገብረ ሕይወት ደስታ ኮሎኔል ፍስሐ ወዘተ እየረዱትና ኋላም ምዕራባውያንና አረብ አገሮች በረሃብ ሽፋን በሰጡት ሰፊ ድጋፍ ሲጠናቀቅ ይህን ሁሉ በጽናት ሲታገል የነበረው ኢህአፓ ለመሆኑ ማንም ዛሬ አሌሊ ሊነሳ አይችልም። ወያኔ ዳባት ደርሶ የጎንደር የያኔው አስተዳዳሪ ገዛኸኝ ወርቄ በኢህአፓ ላይ ዘመቻ እያስተባበር እንደነበር እናስታውሳለን። በባዕድ አገር በተለይም በሰሜን አሜሪካ በርካታ ዜጎች ወያኔ ኢህአዴግ ብሏል በሚል ድጋፍ ሲሰጡት እንደነበርና ድርጅታችንንም በአክራሪነት ሲከሱ መቆየታቸውን አልረሳንም። ከነዚህ ብዙዎቹ አሁንም የመድረክ መዥገር ሆነው አላናግር አላስተነፍስ ያሉ የወያኔ የውስጥ አርበኞችና ምስጦች ሆነውም እናያለን። ወያኔን ስንታገልና በገንጣይ ኃይሎች በሞላ ስንጠቃ አብሮን ተሰልፈው መስዋዕትነትን ከከፈሉ አባሎቻችንና ህዝብ ውጪ ሌላው ከጎን ቆሞ ወይም ከሩቅ ተመልካች ሆኖ አሊያም የወያኔ ተሟጋጅና ደጋፊ ነበር ብንል ሐቅን ማቅረብ እንጂ በማንም ላይ ጣት ለመቀሰር እንዳልሆነም ግልጽ ሊሆን ይገባዋል። ለድክመታችን በቅድሚያ ተጠያቂ ራሳችን ነን። ለፈጸምናቸው ስህተቶች በአራተኛው ጠቅላላ ጉባኤያችን በ1972 ዓ.ም በጭልጋ ባደረግነው ስብሰባ በሰፊው ተወያይተንበታል። የዚህ ውጤቱ በአንድ በኩል አሉታዊ እንደነበርንም የጠቀስ ቢሆንም ለእውነትም ጊዜ ያለው እንዲሉ ለጥቃት የተጋለጥነው በራሳችን ድክመትም መሆኑን ግን ለመሸፈን ምንም ፍላጎት ኖሮን አያውቅምና ዝርዝሩን በተመለከተ ሐሰተኞችን ማሳረፍ ደግሞ ግዴታችንም ሆኖ ይገኛል። ድርጅታችንን በከፍተኛ ደረጃ ከመጉዳት አንጻር አንጃ ያልናቸው የውስጥ አጥፊ የፖለቲካ ባዙቆች በቅድሚያ የሚጠቀሱ ናቸው። በአሲምባ ተከሰተ ከተባለው አንጃዎች ሌሎቹ አንጃዎች በሞላ ውልደታቸው ለጠላት እንመች እንገብር ከሚል አቋም የጀመረ ነው። የመጀመሪያው አንጃ ብቅ ያለብን በአዲስ አበባ በብርሃነ መስቀልና በጌታቸው ማሩ መሪነት ሲሆን በዚህ ሂደት ዋናው ተዋናይ ብርሃነ መስቀል ነበር። ለምን እንዲህ ሆነ የሚለውን በበቂ ለማስረዳት በቅርብ አውቀው የነበረውን ብርሃነን ማንነት በተወሰነ ደረጃ ማቅረብ ይኖርብኛል። እሱ ክሊክ ብሎ ሊከሳቸው ከተነሳው ከነተስፋዬ ደበሳይ ዘሩ ከሸንና ሌሎች ይበልጥ እሱን የማውቀው ስለነበርም አቁን ማቅረብ ግዴታዬ ነው። ብርሃነ መስቀል የአይሮፕላን ጠለፋ ሐሳብ ሲሰረጥ በከርቸሌ የነበረ ቢሆንም ተፈቶ ሲነገረው ግን ዋና ተስማሚ ሆኖ የድርጊቱና የተከተለው ሂደት ዋና አካል ሆኗል። ብርሃነ መስቀል የነቃና በተማሪው ማህበርም በንግግርም በጽሑፍም ብዙ አስተዋጽኦ ያደረገ ሲሆን ታዋቂ የተማሪዎች መሪ ነበር። በአገር ቤት በቅርበት ባላውቀውም በእድሜም ታላቃችን ነበርና ያው አስከፊ ስደት ጓዶች እንድንሆን አድርጎናል። ብርሃነ መስቀል በኢትዮጵያ ታሪክ ልዩና ከፍተኛ ቦታ አለኝ ብሎ የሚያምንና ይህንንም ታሪኩን ለመጻፍ የሚያስችሉ በርካታ ሰነዶችን በቦርሳ ይዞ አውሮፕላን ላይ የወጣና በገቢር መሪ ለመሆን ብቁ ነኝ ብሎ ያመነና የተሰናዳ ነበር። ብዙዎች ያደንቁት ስለነበረም ምናልባትም ስለራሱ የነበረው ግምት ትንሽ የተዛባ ሊሆን ሳይችል አልቀረም ማለት ይችላለሁ። እኔ ስለ ግለሰቦች ሐቀኛ ታሪካቸው በዚህ ዝርዝር ልገባ ቅንጣትም ፍላጎት የሌለኝ ቢሆንም የማነሳው ከተከሰተው ሁኔታ አንጻር ንክኪ ያለውና ሐሰቶችን በተመለከተ መሆኑ እንዲያዝልኝም እጠይቃለሁ። ብርሃነ መስቀል ለብዙዎች ንቀት ስለነበረውም ብንያምና እኔ ወደ ሜዳ እንድናጅበው የተወሰነው ምናልባትም ሊቆጣጠሩት ይችሉ ይሆናል በሚል ነበር። ባልጀርስና በድርጅት ምስረታው ሂደት ብርሃነ የሚጠበቅበትን ያከናወነ ሲሆን በሌላ በኩል ደግሞ የነበሩት አሉታዊ ጠባዮቹ ችግር ፈጣሪ ሊሆኑ እንደሚችሉም ግልጽ ነበር። ባልጀርስ ሳለን የተወሰኑትና የተጻፉት ሁሉ በጋራ ቢሆንም እነ ኃይሌ ፊዳ ሳይቀሩ ሁሉንም አድራጊና ሰሪ ብርሃነ ብቻ መስሏቸው ቆይቷል። በምስረታ ጉባኤው ላይ ዋና ጸሐፊ ሲባልም ይህን እንደ ስታሊን በፈላጭ ቆራጭ ደረጃ በመውሰዱ በሜዳም በአዲስ አበባም ከጓዶች ጋር ሰምሮ ሊሰራ የማይችልበት ሁኔታ ላይ አድርሶታል። ውጤቱም እንደታየው አስከፊ ነበር። የሰፈር ልጆች ብንሆንም በቅርበት የማላውቀው ጌታቸው ማሩ ላይ ይህ ነው ብዬ የምናገረው የለኝም። የተማርኩት በአንደኛ ደረጃ ትምህርት ቤት ከታላቅ እህቱ ከውድነሽ ማሩ ጋር ነው። ወንድሞቹን የማውቀው በሩቁ ነው። ጌታቸው ሳውቀው በመጀመሪያ ፖለቲካ ውስጥ አልነበረም። ወደ 1968 ዓመተ ምህረት ወደ ፖለቲካ መግባት መጀመሩን በአራት ኪሎ በተደረገ የተማሪዎች ስብሰባ አይቻለሁ። ከዚያም ስለሱ የሰማሁት በዩኒቨርሲቲ ከነጸጋዬ ጋር አለመግባባት ተፈጠረ ሲባል ሲሆን የችግሩ መንስኤ የእኛ ጓዶች እነ ጸጋዬ ወደ ድርጅት ሥራ ለማተኮር ራሳቸውን ከይፋ እንቅስቃሴ እንዲያርቁ በተነገራቸው መሰረት ደብዘዝ ሲሉ፣ እነ ጌታቸው ደግሞ ሊመረቁ ሲሉ እነ ጸጋዬ የመሸሽ ዝንባሌ ያዙ በሚል የያዙት አቋም ነበር። ኋላም እነ ጌታቸው አብዮት የሚል ቡድን ሲያቋቁሙና መራራቁ አይጠቅምም ሲባል ሳሙኤል ኃላፊነት ተሰጥቶት እነ ጌታቸውንም እነ ጸጋዬንም በማግኘትና በመተባበር አንድ ሊሆኑ የሚችሉበት ሂደት እውን ሊሆን ችሏል። ጌታቸው የድርጅታችን ፖሊስ ቢሮ ስራ አስፈጻሚ ኮሚቴ አባል ሆኖ ሲመደብ፣ ጸጋዬም እኔም የዚህ ኮሚቴ አባል እንዳልነበርንም መጥቀስ ፈልጋለሁ። ጸጋዬ ወደ ሜዳ ስለሄደና እኔም በውጭ ስለቆየው በሀገር ከጌታቸው ጋር በስራ አንተዋወቅም። ብርሃንና ጌታቸው በኋላ አብረው መቆማቸውን ብርሃን ራሱ ገልጾታል። ቢሆንም ግን ከደርግ ጋር አብሮ የመስራቱ ውሳኔ አቀንቃኝ ብርሃነ ለመሆኑ በበኩሌ ጥርጥር የለኝም። በኤርትራ ሜዳ ሳሉ ጀምሮ የሰራዊቱ እርሾችና ብርሃነ መስቀል ስምምነት አልነበራቸውም። በአሰራሩ ላይም ብዙ ሂስ አቅርበዋል። ወደ ደርግ የከዱት ስምንቱ በመሰረቱ የየራሳቸውም የፖለቲካ ድክመቶች ነበሯቸው። በሱ ላይ ብዙ ክስ አቅርበውም ነበር። ድርጅቱ ከተመሰረተ በኋላ በአዲስ አበባና ሀገር ቤት በህቡ ተንቀሳቅሶ የመርሃ ግብርም እርምት ተደርጎ በመዲናይቱ በሚስጥር በ1967 ዓ.ም በተደረገው መለስተኛ ጠቅላላ ስብሰባ ላይም ዮሐንስ ጸሐፊ ቦታ ሊሰረዝ በመወሰኑና ብርሃነ መስቀልም ከቦታው በመነሳቱ ከፍተኛ ተቃውሞን አሰምቷል። በመስራች ጉባኤ የተመደብኩትን ኮንፈረንስ ሊያነሳኝ አይችልም አይገባውም በሚልም ለኔም ሳይቀር ተቃውሞውን ጽፎ አስታውቆኝ ነበር። ወደ ሜዳ አትመልሱብን የሚል ጥያቄም ስለነበር በአዲስ አበባ በህቡ እንዲሰራ ተደረገ። ብርሃነ ተቀይሞ የቆየ ሲሆን የመይሶኖች ብቅ ብቅ ማለትና በስልጣኑ መድረክ መግነን እንዲሁ አስቆጥቶት ነበር። እኛ መያዝ ያለብንን ቦታ እንዲይዙ ለቀቅንላቸው ነው ያለው በላከልኝ ከ30 ገጽ በላይ ደብዳቤ። ደርግ ተራማጅ እንጂ ፋሽስት አይደለም በሚልም ክርክሩን በሰፊው አቅርቦ አብረን ከደርግ መስራት አለብን የሚለውንም መልእክት ሊያስተላልፍልኝ ሞክሮ ነበር። ከዚህ በተያያዘም በሶስት የድርጅቱ መሪዎች ላይ አሉታዊ ትችቶችን ሰንዝሮ እንደነበር አስታውሳለሁ። ብርሃነ ከደርግ እንስመር ብቻ ማለት ሳይሆን በውስጥ ለውስጥ ለምሳሌ ከመይሶን ቅርብ ከነበረው ከብርሃኑ ዘሪሁን ጋርም በመነጋገር ህብረት ተጠራ ለማሰኘትም በሚስጥር ያደረገውን ጥረት ድርጅቱ ደርሶበታል። የጌታቸው ወንድም መለሰ ማሩም የተፈሪ በንቲ ረዳት ስለነበር በዚያም በኩል ሙከራ አድርጓል የሚልም ጥቆማ ነበር። ይህ ሁሉ እንዳለ ሆኖ ለደርግ ጥቃት አጸፋ ለመስጠት መነሳት አይገባም ስህተት ነው የሚለውን ሐሳብ ጌታቸውም ስለተካፈለው ሁለቱም ይህ ሐሳባችን ወደ አባላት ይውረድልን ባሉት መሰረት ለአባላት ወርዶ በአብዛኛው ተቀባይነትን አላገኘም። አወራረዱም ያጠንቀኞቹ ስም ሳይጠቀስ ሃና ለበሚል ይሁን መባሉን ብርሃነ በአሉታዊ በመውሰዱ ስሜ ከተጠቀሰ አባላት ግልብጥ ብለው ስለሚደግፉኝ እነ ተስፋዬ ፈርተው ነው በሚል ልቡ ሸፍቷልና የፈለገውን ይፋ መድረክ አላገኘምና በራሱ ላይ በነበረው መመካት ዴሞክራሲና የብዙሃኑን ውሳኔ መጻረሩ ምንም አልመሰለውምና ወደ ጎንየሽ ሄዶ ባንጃነት ተሰማራ። በድርጅት ውስጥ ወይም ተጻሮ ድርጅት መመስረት የሚያስቀጣ ነበርና በሕገ ፓርቲው ሕገወጥ ተባለና እሱም አንዳንድ የድርጅቱን እቅዶች ወስዶና ሕገወጥ እርምጃ ወስዶ የተወሰኑ ተከታዮቹን ይዞ ተሰወረ። አብረው ከተሰወሩትም ሁለቱ የጸኑ የኢሕአፓ አባላት ነበሩ። በደርግ መያዙ ግን የራሱና ምናልባትም የጓደኛው ጥፋት መሆኑም ይታወቃል። ወደ 36 ገጽ የሚሆን ደብዳቤውን በተመለከተ በበኩሌ የመለስኩለት የብዙሃኑን ውሳኔ ተቀበል፣ ቅሬታ ካለህ በመዋቅር ለአቋምህ ታገል፣ ይህ መብትህ ከታገደ እኛም አብረንህ እንቆማለን። ለምን ባልተገኘሁበት ከሥራ አስፈጻሚ ኮሚቴ ወጣሁ ብለህ ተቃወም ብሎኝ ስለነበረም እኔ በታሪክ አጋጣሚ የማዕከላዊ ኮሚቴ አባል ሆንኩ እንጂ በዚህም ደረጃ ለመቀጠል ምንም ፍላጎት እንደሌለኝና ከሀገር ርቆ የሥራ አስፈጻሚ ኮሚቴ አባልነት ትርጉም እንደሌለው ከደርግ ጋር አብረን እንስራ የሚለውን አቋም እንደማልጋራውና በስነ ስርዓት በድርጅታችን ስብሰባ በተባሉት ጓዶችም ቅሬታውን እንዲያቀርብ መልሼለት ነበር። ጠባዩንም አውቅ ስለነበር በራሱ የድርጅቱን ሕግና ስነ ስርዓትን በጣሰ ጎዳና እንዳይሄድም አደራ ብየው ነበር። ከዚህ ጊዜ በኋላም ከሱ ጋር ግንኙነት አልነበረኝም። ከዚህ ከአንጃ ሁኔታ በተያያዘ ሆነ ከመይሶን ልዩነታችን በቅራኔ አያያዝ ድክመት ሳይሆን በመሰረታዊ ጉዳይ የአገራችንን የነገ ዕጣን በተመለከተ መሆኑን አንዳንዶች ሊያበሰብሱ ቢሞክሩም ሐቅ አይደለም። የነበረው አማራጭ ባንጃዎቹ ሐሳብ ተስማምቶ ከደርግ ጋር ማበር፣ ይህን ደግሞ አባላት በአብዛኛው አልተቀበሉም፣ ወይም አንጃ የሆኑት የማፈንገጥ አቋማቸውን ትተው የብዙሃኑን ውሳኔ አክብረው መቀጠል ነበር። ሌላ መንገድ አልነበረም። አንጃነት ክህደትን አቅፎ መጣና ሁሌም ይመጣልና አባላትን ለደርግ አውሬዎች በማጋለጥ መዋቅር በማስመታት ወዘተ ያደረሱብን ጉዳት አባላት ሁሉ የሚያውቁት ነው። የአንጃን ችግር ለመቋቋም የተወሰዱ እርምጃዎች ሁሉም ትክክል ነበሩ ማለት ባይቻልም አንጃን መቃወምና መቋቋማችን ግን ብሔራዊ ግዴታችን ነበርና ልንወጣው መቻላችንም ትክክል ነበር። ከዚህ በተያያዘ ብዙውን ጊዜ የሚነሳውና ድርጅቱን ለማውገዝ የመድረክ መሽገሮችና የቀይሽብርም ወንጀለኞች የሚተከሙበት የጌታቸው ማሩን አማሟት ይመለከታል። የጌታቸው ጓደኛ ወይም ፍቅረኛ ነበርኩ የምትል ሴት የራሷን ትረካም በመጽሐፍ መልክ ማቅረቧና ወያኔም ይህን በአገር ሙሉ እንዲናፈስ ማድረጉን አውቀናል። በከርቸሌ መደቧ አንጃ ከሚባሉት ጋር መሆኑንም እናውቃለን። ለሷ መልስ ለመስጠት ምንም ፍላጎት የለኝም። ታሪኳን መተረክ መብቷ ነው። እኔ በድርጅታችን ላይ ጻፍን የሚሉት ጋር ያለኝ ልዩነት ልቦለድ ሲጽፉ የሕይወት ታሪካችን ሐቅ ሳይሉ እንደ ሐማቱማ ልቦለድ ሲሆን ልቦለድ ብለው እንዲያቀርቡ ነው። ወደ ጉዳዩ ልመለስና ጌታቸው ለምን ተያዘ፣ እንዴትና ለምንስ ተገደለ ለሚለው ድርጅታችን ማብራሪያ እየሰጠበት ጉዳይ አይደለም። ለነገሩ ሕግና ደንብ ያለው ድርጅትና ሰራዊት ውስጥ በራሳቸው ፈቃድ የሚገቡ አባል የሚሆኑ የዚያ ሕግ ተገዢ ናቸው። ሕገ ፓርቲያችንን ካጸደቁት መሪዎች ደግሞ ብርሃንም ጌታቸውም ይገኙበታልና ለሕጉ ተገዢዎች ናቸው። በሕጉ መሰረት በሞት የሚያስቀጣ ሕግን ጥሰው ከተገኙ የሞት ቅጣት ሊፈጸምባቸው የሚጠበቅ ነው ማለት ነው። በማንኛውም ሰራዊት ለምሳሌ ሽሽት ያስቀጣል። መለስ ዜናዊ ፈርጥጦ ለሞት የሚያስቀጣው ጥፋት ሆኖ ሳለ ምሕረት የተደረገለት በዝምድና ምክንያት መሆኑን ወያኔዎቹ ራሳቸው ነግረውናል። በሰራዊታችን ውስጥም የምስጢር ሌላ ቡድን የፈጠሩና ጥፋታቸው የተረጋገጠባቸው የተወሰኑ ሲቀጡ፣ ሌሎች ደግሞ በምሕረት ተለቀዋል። ማለትም ጌታቸው ባንጃነት ተሰማርቶ የሚያስቀጣ ጥፋት ላይ ከተገኘ መቀጣቱ የሚጠበቅ ነው ማለት ነው። ከዚህ ባሻገር ግን ጌታቸው እንዴት ተገደለ ለሚለው በቅድሚያ የኢሃፓ ማዕከላዊ ኮሚቴ ግደሉት ወይም ይገደል በሚል ወስኖበት እንዳልሆነ እኔ አውቃለሁ። በወቅቱ ባሲምባ እኔም ዘሮም ጸጋዬም ካልዘነጋሁ ጸሎተም የነበርን ሲሆን በየትኛውም ጊዜ በዚህ ላይ ወስኑበት ብሎ አልተጠየቅንም። በቁጥጥር ስር መዋሉ ተገቢ ነው። ነጻ ከሆነ ደርግ ጋር ተጠቃሎ ጉዳት ያደርስብናል፣ ምስጢር ያውቃልና የሚለውን አቀራረብ ግን በአሉታዊ ያየነው እንዳልነበርም አስታውሳለሁ። በአሰራራችን ማንኛውም የአመራር ኮሚቴ አባል የሰራውን ስህተት የሱ ነው ብለን በግለሰቡ ላይ ጭነን ዞር የምንል ባንሆን፣ በኮሚቴው ደረጃ ስህተቱን ስንቀበል የቆየን በመሆናችን ዝምታችንን በዚህ መልኩ አይተን አለፍነው እንጂ ዛሬ እንደሚሰማው ጉዳዩ በቀጥታ የሚመለከታቸው ሳይቀር ክሱን ወደኛ ላይ ሊሰዱ ሲነሱ አረዛችሁት በሚል ማሳሰብ እንገደዳለን። በሜዳ አንጃ ዳኛም ፍርዱንም ማጽዳቂ የሆኑ ግለሰቦች ለምሳሌ ዛሬ የወያኔ ድንቢጥነትን መርጠው በነጻ ይለቀቁ ያለውን ጸጋዬ ደብተራውንና በቦታው በጭራሽ ያልነበርኩትን እኔን በጥፋተኛነት ሲከሱም ማዳመጥ ተገደናል። ትግል የተማሪ ማህበር እሰጥ አገባ ወይም ብርሃነ ይወድ እንደነበረው ፈንጠር ፈንጠር ብሎ ድስኮራ አይደለም። የሞት የህይወት ጉዳይ ነው። የተማሪ ማህበርና ድርጅት ሰራዊት አንድ አይደለም። ፈርቶ ፈርጥጦ ጓዶችን ለአደጋ ማጋለጥ፣ የሰራዊት ንብረትን ጠመንጃን ወዘተ ይዞ መክዳት በአጠቃላይ ያስቀጣል። ይህን የማይቀበሉ በዚያው በሩቁ ቢሆኑ ይመረጣል ማለት ነው። ለነገሩ ከዳ፣ ሸሸ፣ አሴረ፣ ሕግ ጣሰ ያልነውን ሁሉ እንደ ወያኔ ብንገድል ኖሮማ ዛሬ በውጭ አገሮች ተደላድለው የሚኖሩ ስንቶቹ በየበረሃውና ጫካው በቀሩ ነበር። ራሳቸውም ይህን ሐቅ ያውቁታል። ከዓመታት ትግልና ስቃይ መከራ በኋላ ሌላ የተከሰተብን አንጃ ከወያኔ ጋር ሰምረን ፈርሙ የሚለንን ፈርመን እጅ ሰጥተን እንስራ ያለው የመጨረሻው አንጃ ነው። በችሎታም ሆነ ተከታይ በማግኘት ይህ አንጃ ቅራሪ ቢሆንም ከመጀመሪያው የሚወዳደሩ መሪዎችና አባላት ባይኖሩትም ተከፋፈሉ በሚል ያደረሰው ጉዳት መኖሩን መካድ አይቻልም። ይህኛው አንጃ የድርጅቱን ስም የራሴ ብሎ ሊጠቀም መነሳቱና ከድርጅቱ ጸሮች ጋር ሁሉ ሊገጥምና ድርጅቱን ሊጎዳ መነሳቱ፣ አጠፋን በልና ወደ ድርጅቱ ተመለስ ቢባልም አልሰማ ማለቱና በተለይም ዋናውን ድርጅት ይጠፋል ብሎ በመገመቱ እነሆ በፖለቲካ መድረበዳ ቀርቷል። ሳይውል ሳያድር ድሮም የደርጉሽ ስምምነት ነውና ሊከፋፈልም ችሏል። ባልሞት ባይ ተጋዳይ ዛሬ አለው ሊሉ የሚቃጡ ጥቂቶች ቢኖሩም አንድ ጓድ እንዳለው ሟቾቹ በለናቸው ዶሴያቸውን ፋይላቸውን ከዘጋን አመታት እነሆ አልፈዋል። ከወያኔ መስማማት የሚሉትን ወያኔ በበኩሉ ማን ሊስምሽ ብሎ ስለዘጋቸው አልሰራላቸውም። ዛሬም ግን ከወያኔ ለመጣመርና የይስሙላ ሽግግር በሚል ገብቶ ፍርፋሪ ከስልጣን ለማግኘት እነሱም መሰሎቻቸውም እየጣሩ ናቸው። ትግል ሳይታገሉ የሚሰለቹ ጓዶች እንደበዙ ሁሉ ለፋን ደከምን በቃ ለማለትም ፍንጥር ፍንጥር የሚሉ አስመሳዮች እንዲሁ አሉ። ዛሬ የወያኔ ውድቀት ሊመጣ ጫፍ ላይ ሲደርስ ከዚህ በፊት ይህ አይነቱ ድል ላይ ደርሰን ለምን እንደተነጠቅን ማስታወሱ አስፈላጊ ነው። ሁሉን አቀፍ ህብረትና ሽግግር ስንልም በመሰረቱ ጸረ ወያኔና ኢትዮጵያዊ ህብረትና ሽግግር መሆኑን መዘንጋት የለብንም። ይህ ላይ ብዥታ በያዝን ቁጥር ተሸንፈናልና ስህተት መድገሙ አይጠበቅብንም። መለስተኛ ቅራኔዎችንም በአግባብ ይዘን በዋናው ጠላት ላይ ማተኮር መቻላችንም በጣም ወሳኝ ነው። አንዳንድ አጉል ተቺዎች የአባ ብዙ ዓመት ታግሎ ለስልጣን አልበቃምና ይጥፋ ብለውም ይተቻሉ ያወግዛሉም። ለነገሩ ለህዝባዊ ዓላማ ጸንቶ የታገለ ድርጅት ይመሰገናል እንጂ አይወገዝም። የደቡብ አፍሪካ የነ ማንዴላ ድርጅት ለድል የበቃው ከሰባ በላይ ዓመት በኋላ ነው። ሌሎችም እንዲሁ አሉ። የሐቀኛ የህዝብ ድርጅት ዋና ዓላማ ደግሞ ራሱን ለስልጣን ማብቃት ሳይሆን ህዝባዊ መንግሥት ምስረታና ዴሞክራሲን ለማስፈን መቻሉ ነው። ከታገለ ድርጅት ትምህርትን ቀስሞ ተመሳሳይ ለመስራት ለሀገር ለማከናወን ከተቻለም ለመተካት መጣር የሚመሰገን ነው። ከትግሉም ከተግባር ስምሪትም ጦመው ግን በወሬ ፋኖ መሪ ሊኮን አይቻልም። የረጅም የትግል ተመክሮ ከወሬ ቀነስ ከትግሉ ከረር የሚል ነው። በጽናት የተጀመረና አያሌ መስዋዕትነት የተከፈለበትን ትግል ከግቡ አድርሱ የሚለን ነው። ለኢትዮጵያ እንጂ ለጎጥ ለጎሳ መቸነፉ አሳፋሪም ነው ይለናል። ከተካኑ ሰይጣኖች ከሞኝ አረቄ ንጉሶች ከመድረክ መሽገሮችና ከኮረፌ ፈላስፎች ይገላግለን። በትግላችን ከዘረኞች ከባንዳዎችና ጸረ ኢትዮጵያ ኃይሎች ሁሉ እንላቀቅ።
በ1992 ዓመተ ምህረት ሐማቱማ ሐበሽኛ በሚል የግጥም ስብስቦቹን አሳትሟል። በግፍ የገደለ በግፍ የመተረ በንጹሃንም ደም ራሱን ያጠበ ዛሬም ይከረፋል ነገም ይጠየቃል ፍትህ ካላገኘ የሰው ደም ይጮሃል። ታሪኩን የረሳ ቅርሱን የዘነጋ የሞተለትንም ያልሰጠ ምስጋና ጠላት ይገዛዋል ባሪያ አርጎ ቀጥቅጦ ማን ሊያዝንለት ይሆን እሱ ራሱን ጥሎ። ከራስ ጋር ጨዋታ የዘንድሮ በሽታ ሰሚ ሁሉ ጠፍቶ ተንቋ በሽኛ ለራሱ ተናግሮ ለራሱ ይመልሳል አላዳምጥ ብሎም ራሱን ይወቅሳል። የአገር ጆሮ ሁሉ በጋራ ተደፍኖ መናገር ፋይዳ ቢስ ቃልን ማርከስ ከቶ ላስቲክ ቤት ሆኖልን ሩዝም እንጀራ አገር ልጠፋ ነው ሞተን ሞት ስንፈራ ላድርባዮቹ የመጥምቁ አንገት ሲቀላ ሳሎሜ እሱ ኢየሱስ ሲጋለጥ ይያዝ ይሁዳ እሱ ፀሐይ ስትጠፋ ጨለማው እሱ ገዳይ ሲያጓራ ፎካሪው እሱ ሬሳ ዙሪያ ዘፈኑ ሲቀልጥ ክራር መቺ እሱ የጠቋሚ ጣት ባለቤት እሱ ዘመንም አልፎ አዲስ ሲመጣ ትናንትን ክዶ ለዛሬ አዳሪ ሁልጊዜም እሱ ወኔ ከዳውሪ ባለበት ያውጫው ሂሱ ነፍጥ ባየበት ሚጎነበሰው ክደት ሲደራ አለሁ የሚለው ጀግና ሲፈለግ እልም የሚለው ሁልጊዜም እሱ ባንዳ ሲጠራ ቡከን ሲፈለግ አለሁ የሚለው ሰው ባለበት በሚከረፋው በግሞች አምባ ቤቱን የሰራው ሁልጊዜም እሱ ለብሔረተኞች ወያኔ ተንኮለኛ መዝረጨ ብሔረተኛ ጅሉ ሁሉ ተመረዘ ብሔር እያለ ፈዘዘ በየብሔሩም ተደራጀ በወያኔ መርዝ ነው ወለደ ወያኔ ተንኮለኛ መዝረጨ ክልል ተብዬ ሰው ሁሉ አበደ ክልሌ ወይ ሞት እያለ የወያኔ መርዝ ግቡን መጣ ብሔር ያስብሎ ጦቢያን አፍረሳ ሰውን አጥብቦ እያብላላ ይቅርብኝ መማሩ መማር ከሆነማ አንጎል ደፍኖ መኖር ማወቅ ከሆነማ ህሊና ቢስ መሆን መንቃት ከሆነማ አይን ገልጦ መኝታ መብሰል ከሆነማ የደደቦች ታርጋ መማር ከሆነማ ሀገር ወገን ሽጦ ሰብእናን መቅሰፍ ማንነትን ክዶ ማወቅ ከሆነማ እነንቶኔን መሆን ለጠባቦች መንጋ በሎሌነት አድሮ በወገን መጨከን በሀገር መጨከን ይቅርብኝ ልደንኮር ይቀር ባልማረው ተማረ የተባለው ሰው መሆን ካቃተው ምን ያስገርማል ምን ያስገርማል ግጥሜ ቢጨልም ዘፈኔም ለቅሶን ሐዘኔን ቢያጅብ ምን ያስገርማል ፊቴ ቢከፋ መሳቅ ተስኖኝ እንባን ብቀዳ ምኑ ይገርማል ቀጭን መሆኔ ፍርሃቴ ተርፎ ቢጠፋ ወኔ ምኑ ይደነቃል ስደት ቢያሰኘኝ ባላገር ሆኜ ሀገር የሌለኝ ምን ያስገርማል ቢጠፋ አዝመራ ተምች በአገር ሞልቶ ስጋም ሲበላ ምን ያስደንቃል ውሸት ሲበዛ ስንጥቅ ምላሱ ሀገር ሲሞላ ምን ያስገርማል ሀገር ብትጠፋ ጠባቂ ዜጋ ትንሽ ትልቁ እያንቀላፋ ሰው በሌለበት ኮከብ በአገር ዘንቦ አርፎ በትከሻ ሽንጥሮ ለጻድቅ በከተማው ውሻ ሁሉ ልብ ሲከፈት የሞላው ጥቃሻ ኮረኮንቹ ፍቅር ይንክርካዱ እርሻ ፀሐይ በጨለማ ጨረቃም በቀትር ዋልካው ሰዳጅ ሆኖ የሚመች ለእግር ህልም አሳዳጅ ትውልድ በገፍ ሲጨፈጨፍ ወኔ ተስፋ ሞራል ተገድሎ ሲነጠፍ እይታ ባፍንጫ በዙሪያ አጥር ሆኖ የሽቶ ፋብሪካ ቄራ መሃል ገብቶ ሊማልሞ ልቦች ባገር ሁሉ ፈልተው መሪ ኮከብ ሳይቀር ከተማ ያወረደው ከብርሃን ንክኪ ያለውን አውድመው ተንፋቆ መጓዙ ስለት ሳይሆን ቆርቶ የመኖር ትርጉሙ ያው መዋረድ ሆኖ ስቃይ መጨማለቅ መበርከት ተወዶ ከእንቅልፍ የነቃውም ከተኛውም ብሶ የትናንት ሬሳ የዛሬውን ጋርዶ የሽሽት አበጋዝ ላዝማች ተመልምሎ እይታ በራሱ ጨልሞና ጠቦ መናኛው ተወልዶ መናኛው ተወዶ ብዕር የደም ታሪክ ሌላም አልጽፍ ብሎ ዛሬን ስንሸኘው ትናንት ነገን ሆኖ ያበቃለትን ቀን ዳግም እየኖር ነው መከራ ስቃዩን ዳግም እያቀፍ ነው እንማን ለባበሻ ጊዜ ራሱ ጠፍቶ ህሊናም ራሱ ከጊዜ ጋር ሞቶ ንብ የሸሸው ቀፎ ያየኛ ሰውነት ገበና ሸፍኖ አጉል መንጠራወዝ ከመቃብር ገብቶ አጉል መፈራገጥ የሰው ነኝ ሽወዳ ሰዎች በሌሉበት ሰብእና ምንኛ መንገዱ ቢሆን ጠመዝማዛ ክርችም ድርግም ብሎ መግቢያው በር ቢዘጋ ምንኛ ከማጡ ገብቼ ብቆሽሽ ወደ ፊትን ትቼም ወደ ኋሊት ብሸሽ ጀግና ሊቆጠር ሲል በቦታው ባልገኝ እኔኔ ማለቱም በፍራድ ቢያስውጠኝ ምንኛ በተቆር በሆን ፍጹም ድሃ የምበላው ያጣሁ የምጠጣው ውሃ ብትቶ ድሪቶ መልበሱ አሮብኝ ሙጆሌም በብሮቼ ቤቱን ሰበይተራብኝ ምንኛ ጆሮዬ በዲስኩር ቢዘጋ በዝምታ መቻል ቢባል የኔም ታርጋ ምንኛ የልቤን በልቤ ባቆየው ከቶ ማንነቴን ማንም ባይረዳው የራሴ ጌታ ነኝ የሕይወት ያለቃ ነፍሴን ከቶም አልሸጥ የመጣ ቢመጣ ሀቅ ሽፍታ ሆና ገብታ ምድረ በዳ ቤቴ አላጢስ ነው ግጨው ቤቴ ብላ ከተማውን ላውሬ ጥላ ኮበለለች በረሃን እየፈራ አያግኘኝ አለች። ለጉልበተኛማ ጠበቃው ብዙ ነው፣ ለባለ ስልጣኑ ደጋፊው አሸን ነው። ሀቅ ገብታ ኖራ ከጎስቃሎች ጎራ የሚሰማት አጣች ብትጮህ ብትጣራ። ሰላም ነው ይሉናል መፍትሄ መንገዱ፣ ይሉናል አይጠቅምም ጠመንጃ ማንሳቱ። ሰላማዊ ሆነን አቤት ብንላቸው ለኃይለኛ ቆመው ላይቀርማ ቤዛቸው። ራብን የረሳ ጥሜት የዘነጋ ቅማልን የረሳ ትኋንን የረሳ ስቃይን የረሳ ሞትን በሩቅ ያለ ባዕድ ሀገር ሆኖ ፋኖውን ወቀሰ ቶሎ ቶሎ ሙቱ ለአገር አብቁኝ አለ። የፈጠርነውን ቃል ካፋችን ቀምተው የራሳቸው አርገው ሲያወግዙን መልሰው እኛ በደማነው በእኛ ትግል ፍሬ በላተኛው ሌላ ዝከቶስ እስከ መቼ? በጠራ አይኗ እይታ ጨረሩ ለስላሳ ትዝታን ዳሳሾች እጆቿ ቆርፋዳ ከንፈሯ ሳቅ አዘል ፈገግቷ ገዳይ ፍቅር የልብ እንጂ መቼ ያንጎል ጉዳይ። አፍም አስቸጋሪ ጭራሽ አመፀኛ ጌታውን ረስቶ ላበላው ቤተኛ አፍማ አዋራጅ አልፎም ሰውን አጥፊ የተሸጠ ጌታን ድንገት አናጋሪ ቅዠት በጨለመ ዋሻ ገብቼ በዝንጀሮ ሽንት በከረፋ ጥጥታለ ጫካ ገብቼ በፋኖ ደም በቀላ ከተማይ ፀሐይ ተጋርጄ ድንገት ብርሃን ታየኝ ወገግ ብሎ ተገለጠልኝ የከረመው ምስጢር ሆኖ ዓይኔን ጨፍኜ ሁሉ ታየኝ አጓጉል ህልሜ እውነት መሰለኝ። ያፈረብን በመከራ ሐሩር በስቃይ ዶፍ ህይወት መቃብሩ ሞቆን ኑሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኮሽታ ባነን ለኩታራ ሰገን ስንቆረጥ ስቀን ሲጭኑንም ችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወመን ትተን ተቃውሞን ተቃውመን እምብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን በሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትግስተኛ ኢዮብን አስንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጥፈን ይህም ጥፋት ሆኖ ማዕት ጨመረብን አምላክ ተቆጥቶ ስለፈጠረንም بافرت توتو
لاستيك بيت خنولن روزم انجرا اگر لتفانو موتن موت الفرا